የዜና መጽሔት
በዜና መጽሔት ዝግጅታችን ቀዳሚው በኦሮሚያ ክልል የተኩስ ድምጽ እንዲቆም የቀረበው ጥሪ ላይ ተኮረው ዘገባ ነው። በኦሮሚያ ክልል ባለፈው ሳምንት መጨረሻ ቀናት በቢሾፍቱ ከተማ በተዘጋጀ ጉባኤ በመላው ክልሉ የተኩስ ድምጽ እንዲቆም ጥሪ ቀርቧል። የኦሮሚያ ወጣቶች አዘጋጁት በተባለው በዚህ መድረክ የማጠቃለያ መርሃ ግብር ላይ ተገኝተው ንግግር ያደረጉት የክልሉ ርዕሰ መስተዳድር አቶ ሽመልስ አብዲሳ መንግስታቸው ኦሮሚያ ክልልን ወደ ቀድሞ ሰላም ለመመለስ ቁርጠኛ መሆናቸውን ገልጸዋል። ይበንድ እንዳለ በክልሉ በአንዳንድ አካባቢዎች የታጣቂዎች ጥቃት ደርሷል። ስዩም ጌቱ ተጨማሪ ዘገባ አለው።
በኦሮሚያ ክልል ከመገኙ ከተለያዩ አካባቢዎች ሁሉ ወጣቶችን አሳትፎ በቢሾፍቱ ከተማ ተካሄደ ቆየው የሰላም ኮንፈረንስ ትናንት እሁድ መጋቢት 20 ቀን 2018 ዓ.ም ተጠናቋል። የመድረኩ አዘጋጆች የተለያዩ የፖለቲካ አመለካከት ያላቸው ነገር ግን በክልሉ ንጹሃን ማህበረሰብን ከፍተኛ አሳሪ ያበላው የግጭቱ ዳፋ የሚያሳስባቸው እንደሆነ ለዶች ቬል የነገሩት የአዘጋጅ ኮሚቴው አባል ዶክተር ደረጀ ገረፋ የእንቅስቃሴው ዓላማ በሁሉም ተፋላሚዎች ላይ ጫና በማሳደር ህዝብን ከግጭቱ ስቃይ አገርን ደግሞ ከመፍረስ ለመታደግ በማለም ነው ብለዋል።
መንግስትም ላይ ጫና ለማሳደር በተቃራኒውም ጫና ለማሳደር የተጀመረ እንቅስቃሴ ነው። ምናልባትም ባለፈው 7 እና 8 ዓመት ሲንቀሳቀሱ የነበሩ ልጆች ናቸው አብዛኞቻቸው። ከሞላ ጎደል ሁሉም ማለት ይችላል ይህንን እንቅስቃሴ ውስጥ ያሉት ልጆች በተቃዋሚ ድርጅት ውስጥ የተሳተፉ፣ አንዳንዶቹ ደግሞ አንድም ይሁን በሌላ መልኩ የትጥቅ ትግል ራሱ ሲያካሄዱ ከነበሩት ድርጅቶች ጋር ተያያዥነት የነበራቸው ልጆች።
በወንድማማቾች መካከል መገዳደል ይቁም፣ ዘላቂ ሰላም ይስፈን በሚል መፈክር የተዘጋጀው የዚህ ጉባኤ ትልቁ ዓላማ በኦሮሚያ ክልል ያለው ግድያ ቆሞ መረጋጋት እንዲፈጠር ጥሪ ማቅረብ እንደሆነም ታውቋል። በመርሃ ግብሩ የማጠቃለያ ስነ ስርዓት ላይ ትናንት ተገኝተው ንግግር ያደረጉት የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ በኦሮሞ ወጣቶች የተጀመረው እንቅስቃሴው በታሪክ የሚዘከር መሆኑን አንስተው የኦሮሞ ትግል አሁን ላይ የመገዳደል ምዕራፍን ዘግቶ ወደ ቀጣይ እርምጃ መሸጋገር ይኖርበታል ብለዋል። ትግላችን አሁን የደረሰበት ደረጃ እጅግ ወሳኝ ነው። እናም ለዚህ ምዕራፍ የሚመጥን ፖለቲካ መስራት ነው የሚጠበቅብን። ለዚህ ደግሞ የሚታየውን አዙሪት መዝጋት አለብን። ርዕሰ መስተዳድሩ በአሁን ወቅት ለኦሮሞ እታገላለሁ የሚል የትኛውም የፖለቲካ ድርጅት ህዝቡን በትምህርት ማብቃትና ጠንካራ ስርዓት መገንባት ላይ ማተኮር ይጠበቅበታልም ያሉት አቶ ሽመልስ የኦሮሚያ ክልላዊ መንግስት በክልሉ ሰላምና ጸጥታ እንዲሰፍን የሚችለውን ሁሉ ለማድረግ ዝግጁነቱንም ገልጸዋል። የኦሮሞን ህዝብ ቀየ ወደ ሰላም ለመመለስ መንግስት ዝግጁ ነው። ከሰላማዊ መንገድ ውጪም አይጠናቀቅም። ወንድማማቾች መገዳደል የለባቸውም። በዚህ አሳፍ ፊት የሚቆም የኦሮሞ ጠላት ነው። በኦሮሞ ወጣቶች ህብረት እየተደረገ ነው የተባለው ይህ የሰላም እንቅስቃሴ በፖለቲካ ልዩነት መገዳደል እንዲቆም፣ በዚህም የህዝብ ጥቅም እንዲጠበቅ ለማስቻል እንቅስቃሴው ከተጀመረ መቆየቱ ነው የተገለጸው። የሰላም ኮንፈረንሱ ከክልሉ ከፍተኛ ባለስልጣናት በተጨማሪ የተለያዩ ባለድርሻ አካላትም ታደመውበታል። የቀድሞ የኦሮሞ ነጻነት ሰራዊት ማዕከላዊ አዛዥና በኋላም ከመንግስት ጋር የሰላም ስምምነት በማኖር የክልሉ ሰላምና ጸጥታ ቢሮ ምክትል ኃላፊ ሆነው የተሾሙት ሰኚ ነጋሳ በዚህ ወጣትና ምሁራን ፊት ቆሜ የምለው ብኖር የኦሮሞ ህዝብ ችግር የሚፈታው በሰላማዊ መንገድ ብቻ መሆኑን ነው። የሰላም ጥሪ ኮንፈረንሱ ቢሾፍቱ ውስጥ በሚካሄድበት ወቅት በምዕራብ ሸዋ ዞን ጮቢ ወረዳ ታጣቂዎች ጥቃት ሲፈጽሙ ነበር። ከሰላም እንቅስቃሴው አዘጋጅ ኮሚቴ መካከል አንዱ የሆኑትን ዶክተር ደረጀ ገረፋን ከዚህ አኳያ ጥረታችሁ በመሳካት የመሳሪያ አፍ የመዘጋት እድሉ ምን ያህል የመስመር እድል ይኖረዋል ብለን ጠይቀናቸዋል።
ውይይቱ የሰላምን አስፈላጊነት ለማስፋት እየተደረገ ያለ እንቅስቃሴ ነው። ያለቀ እንቅስቃሴ አይደለም። ሰላም መስፈን አለበት የሚል ነው። በተለያየ ቦታ ግጭት መካሄዱ ስለዚህ ሊሆን ይችላል። አንተ ያልክኝ ነገር ትላንትና ሁም ምንድን ነው? በነገራችን ላይ ሰላም አያስፈልግም የሚል ኃይል የለም። ያው ሰላም ማምጣት አልተስማማንም ነው። በተለይ ህዝቡ ሳይለንት ማጆሪቲ የምትለው ከዚህ ግጭት የምናተርፈው ነገር የለም፣ ይሄ ግጭት መቆም አለበት የሚለው በደንብ የሰፋ ነው። የነዚህን ሳይለንት ማጆሪቲ ድምፅ ለማጉላት የመጣ ነው አሁን ይሄ ስብስብ ማለት ነው። ስለዚህ ይሄ ስብስብ እከሌ እከሌን ይግደል የሚል አይደለም። እያለ ያለው ከጦርነት በመለስ ውይይት ይካሄድ ነው። ምንም ነገር ቢሆን እየሆነ ያለው ነገር ካለብን ችግር የባሰ ችግር ነው የፈጠረው ነው። ሰላም ከዛ ኮዝም በላይ ነው የሚል ነው። አሁን
ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
ቀጣዩ ዘገባችን ወደ ደቡብ ኢትዮጵያ ይወስደናል። ከዓለም ዜና እንደተከታተላችሁት በደቡብ ራዲዮና ቴሌቪዥን ድርጅት የወልቂጤ ቅርንጫፍ ኤፍኤም 89.2 ሰራተኞች የሥራ ማቆም አድማ መጥተዋል። ጋዜጠኞቹ የሥራ ማቆም አድማውን የመቱት መንግሥት ለሰራተኞች ያደረገው የደሞዝ ጭማሪ ተግባራዊ አልተደረገልንም በሚል ነው። የቅርንጫፉ 57 ጋዜጠኞችና የስርጭት ባለሙያዎች ስራ በማቆማቸው በአሁኑ ጊዜ በጣቢያው በአምስት ቋንቋዎች ተላልፈው የነበሩ ስርጭቶች መቋረጣቸው ታውቋል። የጋዜጠኞቹ ጥያቄ ተገቢነት ያለው መሆኑን ለዶች ቬለ የተናገሩት የደቡብ ራዲዮና ቴሌቪዥን ድርጅት ስራ አስኪያጅ አቶ ዘላለም ገነሞ የጭማሪ ክፍያውን ለመፈጸም እየተሰራ ነው ብለዋል። ሸዋንግዛ ወጋየው ዝርዝር ዘገባ አለው።
ጋዜጠኞቹና የቴክኒክ ባለሙያዎቹ እንደሚሉት ኑሮ ውድነትን ለመከላከል በሚል ለመንግስት ሰራተኛው የተጨመረው አዲሱ የደሞዝ ማሻሻያ እስካሁን አልተከፈላቸውም። ማሻሻያው ከመስከረም ወር ጀምሮ ተግባራዊ መደረግ እንደነበረበት የጠቀሱት ጋዜጠኞቹ የክፍያው ጭማሪ ማረጋገጫ ደብዳቤ በታህሳስ ወር ከመሰጠቱ በስተቀር እስካሁን ተፈጻሚ ያለመሆኑን ነው ለዶቼ ቬለ የገለጹት።
ያው በቅርብ ጊዜ በዚህ በያዝነው አመት መስከረም አካባቢ የመንግስት ሰራተኛውን ደሞዝ ይደጉማል በሚል ያሻሻለ የተወሰነ ደሞዝ ነበር። ነገር ግን እስከ አሁን ሰባተኛ ወር ድረስ ሳይደረግ ለወልቂጤ ኤፍኤም ቀርቷል ማለት ነው።
እንግዲህ ለሀገር የሚታወቀው መስከረም አንድ ጀምሮ የተደረገ የደሞዝ ማሻሻያ ጉዳይ ከኑሮ ጋር ተያይዞ ይሄ ማሻሻያው መጣ ተባለ። አሁን መጋቢት ላይ እንገኛለን። እስካሁን ያው ጭማሪን አላገኘንም።
የስራ ማቆም አድማውን ከማድረጋቸው በፊት በየደረጃው ለሚገኙ አካላት ጥያቄዎቻቸውን ቢያቀርቡም ምላሽ እንዳላገኙ ጋዜጠኞቹ ተናግረዋል።
የት እንደሚጠየቅ ራሱ ግራ ገባንኛ። ሲቪል ሰርቪስ ጠየቅ፣ ዋና ሀሳብ ጽህፈት ቤት አሳውቀናል። የቅርንጫፍ ጽህፈት ቤቶቹ ያውቃሉ። በደብዳቤ በአካል እንዲሄዱ እየጠየቁ ነው። የሚያየን ሰው አልተናል። በዚህ ምክንያት ነው የወጣ ነው።
በተለያዩ አማራጮች ከክልል እስከ ዞን ድረስ ጥያቄያችን ሰማ አድርገናል። ነገር ግን የሚሰማን አካል፣ ለዚህ ምላሽ የሚሰጥ አካል፣ ሚዲያ ይጠቅመናል የሚል አካል አንድም አልተገኘም። ያ በመሆኑ የተነሳ ነው እንግዲህ ሰራተኞች በተለያየ ጊዜ ጠይቀን ሲያቀተን መጋቢት 16 ላይ በመሰባሰብ የራሳችን ፊርማ በማሰባሰብ ስራ ለማቆም ተገደናል ማለት ነው።
ከባለፈው ረቡዕ ጀምሮ በስራ ማቆም አድማ ላይ እንደሚገኙ የተናገሩት ሰራተኞቹ መንግስት ለጥያቄያቸው አፋጣኝ ምላሽ ይስጠን ሲሉም ጠይቀዋል።
አምስት ቋንቋዎች ናቸው ስርጭቱ ሰራ ነበረው። አማርኛ አለ፣ የሚኛ አለ፣ ጉራግኛ አለ፣ ቀቤንሲና አለ፣ ማረግኛ አለ። በአምስት ቋንቋዎች ናቸው እያስተላለፉ የነበረው። ይህንን እንግዲህ ከሩብ ጀምረን ዘግተን ነው ያለነው ወደ የቤታችን። ያው መቋቋም ሲያቅተን ነው ልጆች አሉን ትምህርት ቤት ልጆችን ማስተማር አቅቶን ቤታችን ነው ያሉ ልጆቹ።
ያው በቀጣይም ምናልባት መንግስት የዚህን ሰራተኛ ህመም አይቶ ተረድቶ ምላሽ በአፋጣኝ እንዲሰጠን ያው እንግዲህ እናሳስባለን ማለት ነው።
ዶቼ ቬለ በጉዳዩ ላይ በቀጥታ ይመለከታቸዋል የተባሉትን የጉራጌ ዞን መስተዳድርና የማዕከላዊ ኢትዮጵያ ክልል የፋይናንስ ኃላፊዎችን ለማነጋገር ያደረገው ጥረት አልተሳካም። ያም ሆኖ የጋዜጠኞችን ጥያቄ አስመልክቶ ያነጋገራቸው የደቡብ ሬዲዮና ቴሌቪዥን ድርጅት ስራ አስኪያጅ አቶ ዘላለም ገነሞ ተከታዩን ምላሽ ሰጥተዋል።
እንግዲህ የሰራተኞቹ የሚያነሱት ጥያቄ የመብት ጥያቄ ነው፣ የሽልኛ ነው። ግን መንግስት ደግሞ በጉዳዩ ላይ በጣም ልዩ ትኩረት ሰጥቶ እየሰራበት ነው ያለው። ክፍያዎችን መፈጸም፣ የበጀት ዝግጅቶችን አድርጎ ሂደት ላይ ነው ያለው ኦልሬዲ። ስለዚህ ጥያቄው ተገቢ ነው። በዚህ መንገድ መንግስት ኃላፊነት ወስዶ በልዩ ትኩረት እየሰራ ቆይቷል። አሁንም እየሰራ ነው ያለው። ስለዚህ ሰራተኞቹ ተረጋግተው ወደ ስራ ተመልሰው ስራ መስራት ነው ያለባቸው። በአጭር ጊዜ ውስጥ የሚፈታና ምላሽ የሚያገኝ ስለሆነ ተረጋግተው ወደ ስራ መመለስ ነው ጠቃሚ የሆነው የሚል ሀሳብ ነው ያለኝ።
የካቲት 23 ቀን 1997 ዓ.ም ስራውን የጀመረው የደቡብ ሬዲዮና ቴሌቪዥን ድርጅት አሁን ላይ ከቴሌቪዥን በተጨማሪ በ50 የብሔር ብሔረሰብ ቋንቋዎች የራዲዮ ስርጭት እያከናወነ ይገኛል። ድርጅቱ ነባሩ የደቡብ ህዝቦች ክልል በአራት አዳዲስ ክልሎች ከተዋቀረ ወዲህ ክልሎቹ በጋራ እያስተዳደሩት እንደሚገኙም ይታወቃል። ለዶቼ ቬለ ሸዋንግዛ ወጋየው ከሐዋሳ።
ኢትዮጵያ በቀጣይ ጥቂት ወራት ሁለት አበይት ሀገራዊ ሁነቶችን ታከናውናለች ተብሎ ታቅዷል። ሀገሪቱ ጠቅላላ ምርጫ ልታደርግ ሁለት ወራት ቀርቷታል። ሀገራዊ ምክክር የተሰጠውን ስራ እንዲያጠናቅር ሀገራዊ ምክክር ኮሚሽን የተሰጠውን ስራ እንዲያጠናቅቅ ደግሞ 7 ወራት ይቀሩታል። ከፌዴሬሽኑ አባል ክልሎች አንዱ በሆነው በትግራይ ክልል እነዚህን ስራዎች ለማከናወን ያለው ተጨባጭ አውድ ምን ይመስላል የሚለው መሰረታዊ ሀገራዊ ጥያቄ ሆኗል። ሀገራዊ ምክክር ኮሚሽን በክልሉ አስቻይ ሁኔታ የለም በሚል ምክንያት የአጀንዳ ማሰባሰብ መድረኩንና የጉባኤ ተሳታፊዎች ልየታን ከነገ ወዲያ በአዲስ አበባ ከተማ ያካሂዳል። መጋቢት 30 ቀን 2017 2017 ዓመተ ምህረት በጠቅላይ ሚኒስትር አብይ አህመድ የክልሉ ግዚያዊ አስተዳደር ፕሬዝዳንት ሆነው የተሾሙት ሌተና ጀነራል ታደሰ ወረደና አስተዳደሩ ለነዚህ አበይት ሁነቶች ምን ያህል አመቺ ሁኔታ ፈጥረዋል የሚለውን ጠይቀናል። ሰለሞን ሙጬ ተጨማሪ ዘገባ አለው።
በራይ ምርጫ ቦርድ 7ኛውን ጠቅላላ ምርጫ ለማድረግ የቀሩት 62 ቀናት ናቸው። ይህ ሀገራዊ ሁነት በትግራይ ክልል ምን መልክ አለው ብለን ከጠየቅናቸው የፖለቲካ ድርጅቶች መካከል ሳልሳይ ወያነ ትግራይ አንዱ ነው። የፓርቲው የህዝብ ግንኙነት ኃላፊ አቶ ብርሃን አጽባሃ
የምርጫ እንቅስቃሴ ትግራይ ላይ እስካሁን ምንም እየተደረገ አይደለም፣ በፓርቲዎች ይቅርና ምርጫ ቦርድ ራሱ በትግራይ ምንም እያደረገ እንዳልሆነ ነው ያለንን መሬት እያየነው ያለ ነው። እኛ ግን አንኳር ጥያቄዎች የትግራይ ህገ መንግስታዊ ወሰን፣ የተፈናቃዮች ፍትህ፣ በተለይ በትግራይ ውስጥ ደግሞ ፖለቲካ ህወሀት ሚሊታራይዝ አድርጎታል ብለን ነው ምናምን፣ ቅቡልነት ያለው መንግስት ደግሞ ያስፈልጋል፣ ከውጭ ካሉ ጫናዎች የውስጥ ደግሞ ይህን የማድረግ ሁኔታ የለም ተንቀሳቅሶ ለመስራት። ይህ እነዚህ ነገሮች ተፈተው ከመጡ ግን እኛ ምርጫ ማንሳትበት ምክንያት አይኖርም።
ስምረት ፓርቲ በትግራይ ክልል ምርጫ መደረግ አለበት ከሚሉት መካከል አንዱ ሲሆን የምክክር ኮሚሽኑ ስራም በአዲስ አበባ ላይ የመጀመሩን ጥረት የሚደግፍ ነው። በክልሉ የኤርትራ ሰራዊት የያዘው መሬት መኖርና ህወሀት የጀመረው ግንኙነት በሌላ በኩል የጊዜያዊ አስተዳደሩ ጠንካራ ለመሆን በክልሉ ለሀገራዊ ሁነቶች እንቅፋት መሆናቸውን የፓርቲው ጽህፈት ቤት የሚዲያና ኮሚኒኬሽን ዘርፍ ባልደረባ ሀለፎም ንርአ ለዶቼ ቬለ ገልጸዋል።
ጽምዶ የሚባለው ነገር የፌዴራል መንግስት ፈቅዶታል ወይ ያቋል ወይ ምን አገባው የሚባለው ነገር ወደ ጦርነት የሚያስገባ እንጂ ሰላም የሚያመጣ ነገር አይደለም። ስለዚህ ይሄ ከፍተኛ ችግር እየፈጠረብን ያለው የምርጫ ቦርድ ለሀገራዊ ምርጫ እንደሚካሄድ በትግራይም እንደሚካሄድ ግልጽ አድርጓል። እኛ በየትኛውም ቦታ የሚወዳደሩ እጩዎች አቅርበናል፣ ሌሎቹም እንደዛ አድርገዋል። አሁን ህወሓት ግን አይወዳደርም፣ ስለማይወዳደር በትግራይ ውስጥ ምርጫ አይካሄድም ብሎ በግልጽ ተናግሯል። ጦርነት ሊነሳ ካልሆነ በስተቀር አይካሄድም ብሏል። እነዚህ እቺ ነገር የማትካሄድ ከሆነች ችግር ይገጥመናል። አሁን ችግር ምንድን ነው? እንደነ ታደሰ ወረደ ያሉ ለሚቀጥሉት 5 ዓመታትም በየጊዜው የሚፈራረቁበት ትግራይ እናያለን ማለት ነው። ይሄ መሆን የለበትም ነው።
የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል አስቻይ ሁኔታ እስኪፈጠር ድረስ የክልሉን አጀንዳ የማሰባሰብና የምክክር ጉባኤ ተሳታፊዎችን ልየታ ከነገ ወዲያ ጀምሮ በአዲስ አበባ ያካሂዳል። ከኮሚሽነሮቹ አንዱ አቶ መላኩ ወልደ ማርያምና ዋና ኮሚሽነር መስፍን አርአያ አርብ ዕለት በሰጡት መግለጫ ይኸው የጊዜያዊ አስተዳደሩ ፕሬዝዳንት የአንድ ዓመት የስራ ዘመን ሊጠናቀቅ ጥቂት ቀናት መቅረቱ ተጠቅሶ ጥያቄ ቀርቦላቸው ምላሽ ሰጥተዋል።
የሀገራዊ ምክክሩ ጉዳይ ከአንድ ሰው የስራ ዘመን ጋር አያያዝም። ጊዜው አስተዳደሩ ይቀጥላል። የእኛን ስራ የሚያስተጓጉል አይደለም።
ክልሉ የሚችለውን ነገር አድርጎንን አስተዳደሩ መጋቢት 30 ጨረሰ ማለት የትግራይ ጉዳይ የኢትዮጵያ ጉዳይ መጋቢት 30 ተጠናቀቀ ማለት ግን አይደለም።
በትግራይ ክልል ጦርነት በተወሰነ መልኩ መቅረቱ በበጎ የሚታይ መሆኑን የገለጹት አቶ ብርሃን የክልሉ የፖለቲካ ሁኔታ ይህ ነው ተብሎ የሚተነበይ እንዳልሆነና ለዚህም ከውስጥ ህወሀትም ጊዜያዊ አስተዳደሩም ከውጭ ደግሞ የፌዴራል መንግስቱ ተጠያቂ መሆናቸውን ገልጸዋል። የትግራይ ዴሞክራሲያዊ ፓርቲ ምክትል ሊቀመንበር አቶ ጽጋቡ ቆባእ በበኩላቸው ለችግሮች መባባስ የፌዴራል መንግስቱም ድርሻ እንዳለው ጠቅሰዋል።
ትግራይ ገብተው መንቀሳቀስ፣ መድረክ መዘጋጀት ሁሉም ነገር አልቻለም። መወያየት እድሉ አላገኘንም እና ትግራይ ጊዜያዊ አስተዳደር የእሱ ስራ አለመስራት ማለት ነው። የጊዜያዊ አስተዳደር አለመስራቱም ያው የመንግስት ማለት ነው። ስለዚህ ያው ተጠያቂዎች ጊዜያዊ አስተዳደር ብቻ አይደለም፣ ፌዴራልም ይህንን ነገር ማስገደድ ነበረ።
በጠቅላይ ሚኒስትር አብይ አህመድ መጋቢት 30 ቀን 2017 ዓ.ም የተሾሙት የክልሉ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደ ኃላፊነቱ ከተሰጣቸው ዓመት ሊሞላቸው ሳምንት ይቀራቸዋል። ባለስልጣኑ ይቀየሩ ይሆን ወይስ ይቀጥላሉ የሚለው አንዱ በትኩረት የሚታይ ጉዳይ ሲሆን ጊዜያዊ አስተዳደሩ ለትግራይ ሰላምና መረጋጋት እንዲሁም ወደ መደበኛ የፖለቲካና የኢኮኖሚ መስመር መግባት ምን ያህል ተጨባጭ ስራ አከናውኗል የሚለውም ሌላኛው አብይ ጥያቄ ሆኗል። ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባ።
የምትከታተሉት የዜና መጽሔት ዝግጅታችን የመጨረሻው ዘገባችን ላይ ደርሰናል። የሁቲዎች ጥቃትና ማስጠንቀቂያ እንዲሁም የአፍሪቃ ቀንድ ስጋትን ይመለከታል። የየመን ሁቲ አማጽያን በእስራኤል ላይ ጥቃት መፈጸማቸውና ከቀይ ባህር የሚፈጸምን ጥቃት እንደማይታገሱ ማስጠንቀቃቸው የአፍሪካ ቀንድ ሀገራትን ይበልጥ ተጋላጭ የሚያደርግ ነው ሲሉ የጸጥታ ተንታኞች ተናግረዋል። ሁኔታው ግጭቱን ይበልጥ ወደ አፍሪካ ቀንድ ያቀረበ ነው ሲሉ ስጋታቸውን ገልጸዋል። እስክንድር ፍሬው ተከታዩን ዘገባ አጠናቅሯል።
የየመን ሁቲ አማጽያን ሰሞኑን በእስራኤል ላይ የፈጸሙት ጥቃትና በቀይ ባህር አካባቢ ሊኖር ስለሚችል እንቅስቃሴ የሚያስተላልፉት ማስጠንቀቂያ በተለይ የአፍሪካ ቀንድን ስጋት ላይ ጥሏል። በእንግሊዝኛው ምህጻረ ቃል ISIS በመባል በሚታወቀው የጸጥታ ጥናት ተቋም ከፍተኛ ተመራማሪ የሆኑት ሞዝስ ኦኬሎ ለዶቼ ቬለ እንዳሉት የሁቲዎች ጥቃትና ማስጠንቀቂያ ግጭቱን ይበልጥ ወደ አፍሪካ ቀንድ ያቀረበ ነው።
The Houthi entry into this conflict expands the theater quite dramatically.
የሁቲዎች ወደዚህ ግጭት መግባት የግጭቱን መልክዓ ምድራዊ አካባቢ በፍጥነት ያሰፋዋል። ይህም ማለት አሁን በአፍሪካ ቀንድ በኩል በሚገኘው የቀይ ባህር አካባቢ ያሉትን የዩናይትድ ስቴትስ አጋሮች በኢራንና በተባባሪዎቿ የትኩረት ክልል ውስጥ ያስገባቸዋል ብለዋል።
Within the purview of Iran and its allies.
የየመን ሁቲ አማጽያን ዩናይትድ ስቴትስ እና እስራኤል በኢራን ላይ የከፈቱትን ጥቃትና ኢራንም በበኩሏ እየወሰደች ያለችውን ያጸፋ ጥቃት ተከትሎ በቀጠለው የመካከለኛው ምስራቅ ግጭት ሲሳተፉ የሰሞኑ ጥቃት የመጀመሪያቸው ነው። በእስራኤል ላይ የሚሳኤልና የድሮን ጥቃት የፈጸሙት ታጣቂዎቹ የማስጠንቀቂያ መልእክትም አስተላልፈዋል። የእስራኤልና የዩናይትድ ስቴትስ ጥቃት የሚቀጥል ከሆነ ወይም ሌሎች ቡድኖች ከሁለቱ ሀገራት ጎን የሚሰለፉ ከሆነ በጦርነቱ ቀጥተኛ ተሳትፎ እንደሚያደርጉ ቃል አቀባያቸው የሃያ ሳሬ ተናግረዋል። ቀይ ባህርን በመጠቀም በኢራን ወይም በሌላ የሙስሊም ሀገር ላይ ጥቃት እንዲፈጸም እንደማይፈቅዱ ማስጠንቀቀዋል። ኦኬሎ እንደሚሉት ከቀይ ባህር ጋር የተገናኘው ማስጠንቀቂያ በቀጥታ ከአፍሪካ ቀንድ ጋር ሊያያዝ ይችላል። እኔ የሚሰማኝ ስሜት ያንን ሲሉ ስለ ሶማሊላንድ ማለትም ስለ በርበራ ወደብ እየተናገሩ ነው። የበለጠ ግን በጅቡቲ ስለሚገኘውና ለሞኒዬ ስለሚባለው የጦር ካምፕ እየተናገሩ ነው። ምክንያቱም ከአፍሪካ ቀንድ በቀላሉ በሁቲዎች ላይ ጥቃት ሊፈጸም የሚችለው ከነዚህ ሁለት ቦታዎች ነው በማለት አስረድተዋል።
areas from which attacks on the Houthi can very easily be launched.
በኢራን እና በኦማን መካከለ የሚገኘውና ዋነኛ የነዳጅ ማስተላለፊያ መስመር የሆነው የሆርሙዝ ሰርጥ በመዘጋቱ ኢትዮጵያና ሌሎችም የአፍሪካ ቀንድ ሀገራት ከፍተኛ የነዳጅ ጥረት አጋጥሟቸዋል። የመካከለኛው ምስራቅ ግጭት ካልቆመና የሁቲዎች ተሳትፎ የሚቀጥል ከሆነ ደግሞ በየመንና በቀይ ባህር መካከለ የሚገኘውና የኤደን ሰላጤን ከቀይ ባህር ጋር የሚያገናኘው የባቤል መንደብ መተላለፊያ ሊዘጋ እንደሚችል ተሰክቷል። ይህ ደግሞ በአፍሪካ ቀንድ ሀገራት ላይ የበለጠ የኢኮኖሚ ጫና ሊፈጠር እንደሚችል ኦኬሎ አብራርተዋል።
It's not clear how long for this conflict will go and I also dare say that
ይግጭት ለምን ያህል ጊዜ እንደሚቀጥል ግልጽ አይደለም። ከዚህ እየባሰ ሊሄድ እንደሚችልም ገምታለሁ። እነዚህ ሀገሮች በግብርና ላይ ጥገኛ በመሆናቸው ለምሳሌ የምግብ ዋስትና ችግር ሊያስከትል የሚችል የማዳበሪያ ጥረት ሊፈጠር ይችላል ብለዋል።
Which will downstream have a food security dimension.
እስራኤል ከሶማሊያ ተነጥላ ነጻ ሀገርነቷን ላወጀችው ሶማሊላንድ እንደ ጎርጎሮሳውያኑ የዘመን አቆጣጠር በታህሳስ ወር 2025 ዓ.ም ተመረጠ የነጻና ሉዓላዊ ሀገርነት ውቅና መስጠቷ የቴላቪቭና የሃርጌሳ ግንኙነት ይበልጥ እንዲጠናከር ምክንያት ሆኗል። በእንግሊዝኛ ምህጻረ ቃል ISIS በመባል የሚታወቀው የጸጥታ ጥናት ተቋም ተመራማሪ የሆኑትና ዶቼ ቬለ ከፕሪቶሪያ ያነጋገራቸው ፕሪያል ሲንግ እንደሚሉት ይህም ሆኖ በሁለቱ መካከለ ያለው የጸጥታ ትብብር የተጠናከረ አይደለም።
I don't foresee any the kind of hard security cooperation between Somaliland and Israel.
በሶማሊላንድ እና በእስራኤል መካከል ወዲያውኑ የሚተገበር ምንም አይነት አንካራ የጸጥታ ትብብር አይታየኝም። ይህ ደግሞ ከኢራን ጋር ያለው ሁኔታ የማይገመትና ተለዋዋጭ በመሆኑ ነው። ሶማሊላንድ እስራኤል በአካባቢው ያላት የረጅም ጊዜና ሰፊ ጂኦፖለቲካዊ ፍላጎት አካል ተመስለኛለች በማለት አብራርተዋል።
Israel's much longer term broader geopolitical ambitions for the region.
የነኑ ሐሳብ ያጠናከሩት ኦኬሎ የሁቲዎች ማስጠንቀቂያ የበለጠ ሊገናኝ የሚችለው ከጅቡቲ ጋር እንደሆነ ይገምታሉ።
But the US has a very strong presence in Djibouti which is probably the closest access point to the Houthi.
So United States ግን በጅቡቲ ለሁቲዎች የበለጠ ቅርብ የሆነ ጠንካራ የጦር ሰፈር አላት። ሁቲዎች ዩናይትድ ስቴትስ ለሞኒዬ የተባለውን ይህንን የጦር ሰፈር እንዳትጠቀም ለመክታትና እስራኤልም በሶማሊላንድ ተመሳሳይ ነገር ከገነባች ኢላማ እንደሚሆን ለማመልከት እየሞከሩ ይመስለኛል ብለዋል። የየመን ሁቲ አማጽያን በእስራኤል ላይ ጥቃት መፈጸማቸውንና ከቀይ ባህር የሚፈጸምን ጥቃት እንደማይታገሱ ማስጠንቀቃቸውን ተከትሎ እስካሁን ከአፍሪካ ህብረትም ሆነ ከአካባቢያዊ ድርጅቶች የወጣ መግለጫም ሆነ የተሰጠ አስተያየት የለም። ለዲደብሊው እስክንድር ፍሬው ከአዲስ አበባ።
አድማጮች፣ በዚሁ የእስክንድር ዘገባ እንግዲህ የዛሬው የዜና መጽሔት ዝግጅታችን ያበቃል።